Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። የኢትዮጵያ መንግስት የፖለቲካ መድረኩን ለማስፋት እንደሚሰራ ገልጾ በቅርቡ አዲስ ምርጫ እንደሚያካሂድ አስታወቀ።
This government doesn't have the slightest of intention to all of a sudden change the law and call for a vote based on a changed law. We are here for the long haul.
ይህ መንግሥት በቅጽበት በተለወጠ ሕግ ላይ ተመስርቶ ምርጫ የማካሄድ ምንም አይነት ፍላጎት የለውም። እዚህ ያለነው ለረዥም ጊዜ ዓላማ ነው።
የአስቸኳይ ጊዜ አዋጁና ሌሎች ጉዳይ ላይ የመንግሥት ኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ የሰጡት መግለጫ ዝርዝሩን ይዟል፣ እናቀርባለን።
የኦሮሚያ ክልላዊ መንግሥት የኮሚኒኬሽን ጉዳዮች ኃላፊ የሆኑት አቶ ፈቃዱ ተሰማንም በምሽቱ ዝግጅት ይዘናል።
ከኦሮሚያ ሄዱ የፌዴራል መንግስት አመራር የነበሩ ሚኒስትሮች የመጡበት ጤት ያመጣሉ የተባሉበት ቦታ የመጡበት ልምድ ያላቸው ባለሙያዎችም በስፋት የመጡበት እንዲሁም ደግሞ የአመራር ቲሙን ለማጠናከር የግድ ማዕከላዊ ኮሚቴ የማይጠይቅበት ኦሮሚያ እንደሚታወቀው ሰፊ ነው። በኦሮሚያ ለውጥ መጣ ማለት በኢትዮጵያ ደረጃ የሚመጣው ትልቅ ትርጉም አለው ማለት ነው።
በአስቸኳይ ጊዜ አዋጁ ዙሪያ ያላችሁን አስተያየቶች ፌስቡክ ላይ ላኩልን። አዋጁ አስፈላጊ ነበር? አሁንስ የእናንተ ህይወት ላይ ምን አይነት ተጽዕኖ አሳድሯል? ፌስቡክ ላይ ንገሩን፣ እንጠብቃችኋለን።
ከዚሁ ጋር በተያያዘ በሰሜን አሜሪካ የሚኖሩ ኢትዮጵያውያን ግጭትን እንዴት እንፈተዋለን? እንዴትስ እንቆጣጠረዋለን? ኢትዮጵያ ያለችበት ሁኔታ ምን ይመስላል? በሚል በሰፊው ባለፈው ሳምንት መጨረሻ ላይ ሲወያዩ ነበር። በሱም ላይ ዘገባ አለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የአስቸኳይ ጊዜ አዋጁን ሕግ ለማስከበር ታልሞ የወጣ ጊዜያዊ መፍትሄ እንጂ ዘላቂ መፍትሄ ፖለቲካዊ እርምጃ እንደሆነ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ አስታወቁ። ይሁንና መንግስት ያለውን ሕግ በቅጽበት ለውጦ ምርጫ ለማካሄድ ምንም አይነት ፍላጎት እንደሌለውም ተናግረዋል። ከሶማሊያ የተለያዩ ስፍራዎች ኢትዮጵያውያን ወታደሮችን ለማውጣት የተጀመረው እንቅስቃሴ በሀገር ውስጥ ከተጣለው የአስቸኳይ ጊዜ አዋጅ ጋር አይገናኝም ብለዋል። አድማጮች የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንቀርባለን። ወደ ዓለም አቀፍ ዜና ስናልፍ ደቡብ ሱዳን ከ28 ክልሎቿ 3 ወይም 4 መጨመር ያስፈልግ እንደሆነ ጥናት እየተደረገ መሆኑ ተገለጸ። በተቀዳሚው ምክትል ፕሬዚዳንት ታባንግ ዴንግ ድጌ የሚመራው ኮሚቴ መመስረቱንና ስለ ጉዳዩ እያጠና እንደሆነ የደቡብ ሱዳን ፕሬዚዳንት ቃል አቀባይ አተኒ ዌክ ገልጸዋል። ተጨማሪ ክልሎች እንዲኖሩ ጥያቄ የመጣው ከህዝቡ እንጂ ከፕሬዚዳንቱ እንዳልሆነም ተናግረዋል። ደቡብ ሱዳን ውስጥ 28 ክልሎች ሲመሰረቱ 80% የሚሆነው የአገሪቱ ህዝብ በደስታ ተቀብሎታል ሲሉ አተኒ ትላንት በስልክ ተናግረዋል። ይሁንና በጉዳዩ የማይስማሙ ብዙ ሰዎች እንዳሉ ታውቋል። ፕሬዚዳንት ሳልቫኪር 28 ክልሎችን በመሰረቱበት ወቅት የተቃዋሚዎች መሪ ሪያክ ማቻር የሚገኙባቸው ብዙ ሰዎችን አስቆጥተዋል። ማቻር 21 ክልሎች እንዲኖሩ ይፈልጉ ነበር። በሶማሊያ ፑንትላንድ እስላማዊ መንግስት ነኝ የሚለውን ቡድን የሚደግፉ አማጽያን ለመጀመሪያ ጊዜ ትልቅ ከተማ እንደያዙ ባለስልጣኖችና ነዋሪዎች ለአሜሪካ ድምጽ ተናገሩ። አማጽያኑ ዛሬ ማለዳ ኳንዳላ በተባለችው የቀይ ባህር ከተማ ካለምንም መከላከል እንደገቡ ተገልጿል። የፑንትላንድ አስተዳደር ባለስልጣኖች ከከተማይቱ ወጥተዋል። የከተማይቱ ሊቀመንበር ጃማ መሐመድ ሙሚን ከተማይቱ በዳእሽ ተይዛለች ሲሉ ለአሜሪካ ድምጽ ራዲዮ ሶማሌኛ አገልግሎት አረጋግጠዋል። ዳእሽ የጽንፈኛው ቡድን የአረብኛ መጠሪያ ነው። አንድ የከተማይቱ ነዋሪ ለሶማሌኛ አገልግሎት በተናገሩት መሰረት 60 የሚሆኑ አማጽያን ወደ ከተማይቱ ገብተው በፖሊስ ጣቢያውና በአንድ ታሪካዊ ቦታ ላይ ባንዲራቸውን ሰቅለዋል። ኳንዳላ ከየመን ጠረፍ የጠረፍ ከተማ ትይዩ የሆነች ስትራቴጂያዊት ከተማ ናት። የቀድሞ የፑንትላንድ የስለላ ስራ አስኪያጅ አብዲ ሐሰን እስላማዊ መንግስት ነኝ የሚለው ቡድን የመን ካለው ክፍሉ መሳሪያ፣ ዩኒፎርም፣ አሰልጣኞችና የገንዘብ ድጋፍ እያገኘ ነው ብለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የአስቸኳይ ጊዜ አዋጁ ሕግን ለማስከበር ታልሞ የወጣ ጊዜያዊ መፍትሄ እንጂ ዘለቄታዊ መፍትሄ ፖለቲካዊ እርምጃ እንደሆነ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አስታወቀ። ይሁንና መንግስት ያለውን ሕግ በቅጽበት ለውጦ ምርጫ ለማካሄድ ምንም አይነት ፍላጎት እንደሌለው ተናግረዋል። ከሶማሊያ የተለያዩ ስፍራዎች የኢትዮጵያን ወታደሮች ለማስወጣት የተጀመረው እንቅስቃሴ በሀገር ውስጥ ከተጣለው የአስቸኳይ ጊዜ አዋጅ ጋር አይገናኝም ብለዋል። መለስካቸው አመሃ የጋዜጣዊ መግለጫውን ተከታትሏል።
ዛሬ ረፋዱ ላይ ለውጭ አገር ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ከጋዜጠኞች የቀረቡላቸውን ጥያቄዎች መሰረት በማድረግ እንደሰጧቸው መልሶች ከሆነ የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ ወዲህ የኃይል እርምጃዎች በቁጥጥር ስር ውለዋል። የተረጋጋ ሰላማዊ ህይወት እየተመለሰ ነው ብለዋል። ብዙ ፋብሪካዎች ወደ ቀደመው የማምረት ስራቸው እንደተመለሱ የገለጹት አቶ ጌታቸው የአስቸኳይ ጊዜ አዋጁ ሕግን ለማስከበር ታስቦ የወጣ ጊዜያዊ መፍትሄ ነው ብለው ዋናውና ዘላቂው ፖለቲካዊ መፍትሄ እንደሆነ፣ ከዚህም አንዱ እርምጃ ቀኑን በእርግጠኝነት መናገር ባይችሉም እስከ መጪው ሳምንት ድረስ ሹምሽር እንደሚካሄድ ተናግረዋል። ያም ግን በቂ አይደለም ይላሉ።
But that's not enough and we have to continue to have dialogue with stakeholders who are in the business of articulating the interest of the public. Could be political parties.
ይህን ፖለቲካዊ ለውጥ ለማምጣት ምን ያህል ጊዜ እንደሚያስፈልግና በተለይም የሚቀጥለውን የምርጫ ጊዜ በሚመለከት 4 ዓመት ያህል መጠበቅ እንደሚያስፈልግ በማስታወስ ይህንን ካለው አጣዳፊ ሁኔታ ጋር እንዴት ማስታረቅ እንደሚቻል ለቀረበላቸው ጥያቄ አቶ ጌታቸው ረዳ የማያጠራጥር መልስ ሰጥተዋል። መንግስት በቅጽበት በተለወጠ ህግ ምርጫ ሊያካሄድ አይፈልግም ብለዋል።
This government doesn't have the slightest of intention to all of a sudden change the law and call for a vote based on a changed law. We are here for the long haul. So the opposition...
ይህ መንግስት በቅጽበት በተለወጠ ህግ ላይ ተመስርቶ ምርጫ የማካሄድ ምንም አይነት ፍላጎት የለውም። እዚህ ያለነው ለረጅም ጊዜ ዓላማ ነው። ተቃዋሚውም የዚህ ሂደት አካል መሆን አለበት። በነገራችን ላይ በፓርላማው አባላት ባይኖራቸውም ፖሊሲዎች ለውይይት የሚቀርቡባቸው መድረኮች ይኖራሉ። ለተቃዋሚዎችም በፖሊሲዎች ላይ ተጽዕኖዎች ሊያሳድሩ የሚችሉ ሀሳባቸውን ሊያቀርቡ የሚያበቋቸው ውይይቶች ይካሄዳሉ።
There will be dialogues that will create an opportunity where even the opposition will bring their ideas to bear on.
ከጥቂት ሳምንታት በፊት የሀገሪቱ ፕሬዚዳንት ለፓርላማው ያደረጉትን ንግግር አስመልክተን ለአንዳንድ ተቃዋሚ ፓርቲ አመራር አባላት ላቀረብላቸው ጥያቄ መልስ አግኝተን ነበረ። ለዚህ ጥያቄያችን በወቅቱ መልስ ከሰጡን መካከል ዶክተር መረራ ጉዲና ፕሬዚዳንቱ ተቃዋሚ ፓርቲዎችን ጨምሮ ሌሎች ባለድርሻዎችንም በሀገሪቱ ፖለቲካ የማሳተፍ ተስፋ በተመለከተ ይህን ብለው ነበረ።
የህዝቡ ትግል የደረሰበት ደረጃ በዚህ በፍርፋሪ ተሰጥቶ ገብቴ እረፍና ከዚህ በኋላ ከአራት ዓመት በኋላ ለተቃዋሚዎች የተወሰነ ቦታ ፍርፋሪ መቀመጫ እንሰጣቸዋለን፣ ስለዚህ በዚህ አርፋችሁ ቁጭ በሉ ቢል ሁለት ችግር አለው። በተለይ የኢትዮጵያ ህዝብ በግልጽ ማወቅ አለበት፣ 3 አይነት ተቃዋሚዎች አሉ ቢያዝ። አንደኛው ተቃዋሚ የትጥቅ ትግል እያካሄደ ያለ ተቃዋሚ ነው። የኢትዮጵያ መንግስት እንግዲህ ሽብርተኞች ናቸው ብሎ የሚከሳቸው በትጥቅ ትግል ይህንን መንግስት ከስልጣን እናወርዳለን ብሎ የሚንቀሳቀሱ አሉ። ሁለተኛ የተቃዋሚ ስብስብ ደግሞ አሁን ዘመን ያመጣው ሶሻል ሚዲያ የሚባለው ብዙ በተለይ ወጣት ተንቀሳቃሾች የሚባሉ በየእንትኑ ተፈጥሯል። ህዝቡን በተለይ ወጣቱን እንደሚቀሰቅሱ መንግስቲም አምነዋል። ከዛ በኋላ እንግዲህ ሶስተኛው የህጋዊ መድረክ ላይ ያለ ነው ተቃዋሚዎች ነን። ስለዚህ ይህንን ሁሉ ሊያስታግስ የሚችል ለነዚህ ሁሉ ተቀባይነት ያለው ህዝብን ጨምሮ የፕሮግራም መንደፍ ያስፈልጋል። አይቴ እንደሆነ መንግስት ለነዚህ ምንም የለውም። እኛንም መጨመሩን እርግጠኛ አይደለም፣ መድረክንም መጨመሩን እርግጠኛ አይደለም።
ሚኒስትሩ አቶ ጌታቸው በጋዜጠኞች በተደጋጋሚ ከቀረቡላቸው ጥያቄዎች መካከል አንዱ ሰሞኑን ከሶማሊያ እየወጡ ናቸው ከሚባሉት የኢትዮጵያ ወታደሮች ጋር የተያያዘ ነው። በተለይም ወታደሮቹን አሁን ከሶማሊያ ለማስወጣት የተወሰነው በሀገር ውስጥ ከታወጀው የአስቸኳይ ጊዜዎች ጋር የተያያዘ አይደለም ወይ ለሚለው ጥያቄ የአቶ ጌታቸው መልስ በፍጹም አይያዝም የሚል ነበር።
It has nothing to do with the state of emergency because we have sufficient numerical strength as far as troops are concerned to implement the state of emergency.
ይህ ከአስቸኳይ ጊዜ አዋጁ ጋር ምንም የሚያገናኘው ነገር የለም። ምክንያቱም አዋጁን በተግባር ላይ ለመዋል በቁጥር በቂ የሆነ ሰራዊት አለን። ምክንያቱም የአስቸኳይ ጊዜ አዋጁ በአጠቃላይ ወታደራዊ ጉዳይ ብቻ አይደለም። በዚህ ሀገር ውስጥ የምናደርገው ህዝቡን በጸረ ሁከትና በጸረ ኃይል እርምጃ ማነሳሳት ነው። በእርግጥም ይህን ግብ ለመምታት ወታደሩ ድርሻ ይኖረዋል፣ ፌዴራል ፖሊስም ድርሻ ይኖረዋል። በሶማሊያ ውስጥ ያለውን ፖሊሲያችንን ሊያስቀይርን የሚችል ተግዳሮት ግን አላጋጠመንም።
We haven't faced a challenge enormous enough for us to shift our policies in Somalia.
ሚኒስትሩ ከነዚህ በተጨማሪም ለተነሱ ጥያቄዎች መልስ ሰጥተዋል። ኢንተርኔት በኢትዮጵያ አልተዘጋም ያሉት አቶ ጌታቸው የሞባይል ዳታ አገልግሎቶች ለጊዜው መዘጋታቸውን አምነዋል። እነዚህ አገልግሎቶችም ቢሆኑ መንግስት ሁኔታውን ወደፊት መዝኖና አይቶ እንደገና ይለቀቃሉ ብለዋል። የአስቸኳይ ጊዜ አዋጁ በሀገሪቱ ምጣኔ ሀብት ላይ ያደረሰው አሉታዊም ሆነ አዎንታዊ ያሏቸው ተጽዕኖች በሚገባ ስላልተዳሰሱና ስላልታዩ በአሁኑ ጊዜ የተቆረጠ መልስ ለመስጠት እንደሚቸገሩም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ሰሞኑን ይፋ የተደረገው አዲስ ካቢኔ የህዝቡን ፍላጎት ሊያረካ የሚችል የመልካም አስተዳደር ጥያቄን የሚመልስና የመንግስትን የማስፈጸም አቅም የሚያሳድግ ነው ሲል የኦሮሚያ ክልላዊ መንግስት አስታወቀ። አስቸኳይ ጊዜ አዋጁ የሚመለከተው የጸጥታውን ሁኔታ መሆኑን የጠቆሙት የክልሉ መንግስት ቃል አቀባይ አቶ ፈቃዱ ተሰማ የተቀሩት ስራዎች ግን በተለመደው መንገድ ይቀጥላሉ ብለዋል። በዚህም መሰረት የህዝቡን ፍላጎት ለማርካትና የመልካም አስተዳደር ጥያቄን ለመመለስ በትጋት እንደሚሰራ የክልሉ ቃል አቀባይ ተናግረዋል። የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ የሆኑት አቶ ፈቃዱ ተሰማን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል።
የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ የካቢኔ ሹምሽር ያደረገው አዲሱን ማዋቀሩንም ያስታወቀው ሰሞኑን ነው። የዚሁ ምክር ቤት አፈጉባኤ የነበሩትና በቅርቡ የኦህዴድ ሊቀመንበር ሆነው የተመረጡት ለማ መገርሳ የክልሉ ፕሬዝዳንት ሆነው ተሹመዋል። ፕሬዝዳንት ሆነው ሲያገለግሉ የቆዩት አቶ ሙክታር ከድር ቀደም ሲል ከኦህዴድ ሊቀመንበርነታቸው አሁን ደግሞ ከክልሉ ፕሬዝዳንትነታቸው ተነስተዋል። ምክር ቤቱ በዚሁ ስብሰባ አቶ ዑመር ሁሴንን ምክትል ፕሬዝዳንት የነበሩትን አቶ እሸቱ ደሴን ደግሞ አፈ ጉባኤ አድርጎ ሰይሟል። አዲሱ ካቢኔ የህብረተሰቡን ጥያቄዎች ለመመለስ የሚያስችል ቁመናና ብቃት እንዲኖረው ተደርጎ መዘጋጀቱን የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ተሰማ ለቪኦኤ ተናግረዋል። ሰሞኑን ይፋ በተደረገውና 27 አባላት ባሉት በዚሁ የኦሮሚያ ካቢኔ አብዛኛዎቹ አዳዲስ መሆናቸውንም አብራርተዋል።
ከማንኛውም ጊዜ በላይ ካቢኔው በጥንቃቄ የተደራጀበት ሁኔታ ነው። ምክንያቱም ሚኒስቴሪያል ፖስት ላይ የነበሩ የፌዴራል መንግስት ከኦሮሚያ ሄዱ የፌዴራል መንግስት አመራር የነበሩ ሚኒስትሮች የመጡበት ውጤት ያመጣሉ የተባሉበት ቦታ የመጡበት ልምድ ያላቸው ባለሙያዎችም በስፋት የመጡበት እንዲሁም ደግሞ የአመራር ቲሙን ለማጠናከር የግድ ማዕከላዊ ኮሚቴ የማይጠይቅበት ኦሮሚያ እንደሚታወቀው ሰፊ ነው። በኦሮሚያ ለውጥ መጣ ማለት በኢትዮጵያ ደረጃ የሚመጣው ትልቅ ትርጉም አለው ማለት ነው። ስለዚህ በዚህ ደረጃ ታይተው የተዋቀረ ነው ማለት ይቻላል።
የማከለይ ኮሚቴ አባል የሆኑ ያልሆኑ ያሉ አብራርተውልኛልና የማከለይ ኮሚቴ አባል ያልሆኑ ሲሉ
17 ወሰል በቁጥር አዲስ የተሾሙት 17 ናቸው ማለት ነው። የካቢኔን በሚመለከት ብቻ ማለት ነው።
ካቢኔ ስንት ናቸው? የኦሮሚያ ካቢኔ አባላት በአጠቃላይ
ወደ 27 ቁጥር ያለው ነው።
17ቱ አዳዲስ ሰዎች ናቸው።
17ቱ ፕሬዝዳንቱን ጨምሮ አዲስ ናቸው። የካቢኔን በሚመለከት ብቻ ማለት ነው። ከዚህ ከ17ቱ ከተሾሙት ውስጥ 8ቱ የኦህዴድ ማዕከላዊ ኮሚቴ አባላት አይደሉም። ከ8ቱ ውስጥ ደግሞ 5ቱ ተራ አባል ሲሆኑ 3ቱ ከነካቴው የድርጅት አባል አይደሉም ማለት ነው።
አቶ ፍቃዱ እንግዲህ የተለያዩ ተቃዋሚ ፓርቲዎች እነዚህን ሹምሽሮችና ሽግሽጎች በተመለከተ በሰጧቸው አስተያየቶች ቀደም ሲልም በኦህዴድ አመራር ላይ የተደረገው ለውጥ ተከትሎ ማለት ነው፣ ይህ የሰዎች መለዋወጥ ነው እና ለውጥ ሊያመጣ አይችልም ቃል በቃል አንድ በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ አመራር አባል የተናገሩት ጉልቻ ቢለዋወጥ ወጣ ያጣፍጥም የሚል አባባል አለ በአገራችን በኢትዮጵያ እና ያንን ነው የሚያስተውሰን እንጂ መሰረታዊ ለውጥ የሚያመጣ ስራ እየሰራ አይደለም መንግስት፣ የክልሉን መንግስት ጨምሮ የኦሮሚያ ክልላዊ መንግስት ጨምሮ ይላል።
ተቃዋሚ ፓርቲዎች ይህንን የሚሉበት የራሳቸው መነሻ አላቸው ማለት ነው። የስርዓት ለውጥ ነው የሚፈልጉት ማለት ነው። ህዝብ በትክክል የጠየቀው የመልካም አስተዳደር ጥያቄ ናቸው። ልማት መጥቷል ግን በቂ አይደለም። መሰረተ ልማት አድርሳቸዋል ግን ጥራት የላቸውም። ወጣት አስተምራቸዋል ነገር ግን ስራ አልፈጠራቸውም የሚል ነው የህዝብ ትክክለኛው ጥያቄ ማለት ነው። ስለዚህ ከዚህ ከህዝብ ጥያቄ ስንነሳ ጥረቶቻችሁን አርማችሁ በአዲስ መልክ ተደራጅታችሁ የህዝብን ጥያቄ መመለስ አለባችሁ የሚል ነው እና የሁለቱ ጥያቄዎች ባህሪና ተፈጥሮ ስለሚለያይ ያሁን ያደረግነው የህዝቡን ፍላጎት ሊያረካ የሚችል የህዝብን የመልካም አስተዳደር ጥያቄ ሊመልስ የሚችል የመንግስት የማስፈጸም አቅምን በማዕከላዊ ኮሚቴ በፓርቲ ሰዎች ብቻ ሳይታጠር ከፍተኛ ልምድ እና ከፍተኛ እውቀት ያላቸውንም መልሶ በማደራጀት ህዝቡ ጥያቄ ሲያነሳባቸው የነበሩ መስሪያ ቤቶች ላይ እነዚህን ማደራጀት ማለት ህዝቡ የልማት ጥያቄውን የመልካም አስተዳደር ጥያቄውን እንዲመለስለት መንግስት ተረድቷል ማለት ነው። መጀመሪያ ከአናት ይጀምራል እስከ ቀበሌ ድረስ ይሄዳል ማለት ነው። በዞን ደረጃ ተመሳሳይ የሽግሽግና አስፈላጊ የሆነ ማዋቀር ይካሄዳል። በቀበሌ ደረጃም ይካሄዳል። በተለይ በቀበሌ ደረጃ በወረዳ ደረጃ ወደ ህዝብ ተጠግቶ ያሉ የመንግስት ማዋቀሮች የህዝብ ትኬትም ይጨመርበታል ማለት ነው። ስለዚህ ሙሉ በሙሉ በመንግስት ውስጥ ያለው ለውጥ የህብረተሰቡን ጥያቄ ለመመለስ የሚያስችል ቁመናና ብቃት እንዲኖረው ተደርጎ ነው የተደራጀው ማለት ነው።
አቶ ፍቃዱ እንግዲህ እነዚህ ለውጦች ይፋ እየተደረጉ ያሉት የካቢኔ ለውጡም ሊሆን ይችላል ሌሎችም በአስቸኳይ ጊዜ አዋጅ ምክንያት የህዝብ ድምጾች ሊሰሙ በማይችሉበት ሁኔታ ውስጥ ነው፣ በህግ ስለሚከለከል ማለት ነው። አገሪቱ ለስድስት ወራት ያህል በአስቸኳይ ጊዜ አዋጅ ስር ስለምትሆን ይህ የህዝቡን ቅሬታ ከመስማት አንጻር እና ለውጡን ከመተግበር አንጻር እንዴት ይታያል?
እንግዲህ ይሄ የተጀመረው ከፍተኛ አመራር በሚባለው ውስጥ ነው። እነዚህ አይነት ሽግሽጎች እና የአመራር ስምሪት ማስተካከያ እና መልሶ የማዋቀር የተጀመረው ማለት ነው። ይህ እስከ ህዝቡ ድረስ ይሄዳል፣ እዚህ የሚቆም አይሆንም ማለት ነው። ታድሰው በድርጅትና በመንግስት አጥር ታጥሮ የሚቆይ አይሆንም። የመካከለኛ አመራሩ፣ የጀማሪ አመራሩ፣ እንደገና የህዝቡም ይኖራል ማለት ነው። ስለዚህ ከህዝቡ ጋር የሚደረጉ መደበኛ ስብሰባዎች ይቀራሉ ማለት አይደለም። ከአዋጁ ጋር አዋጁም ግልጽ እንደሚያደርገው ለውከትና ብጥብጥ የሚጋብዙ ነገሮች መሰብሰብ፣ መቃወም እንደዚህ አይነት ነገሮች ናቸው። በአዋጁ ግልጽ ከሆነ ይሄ አሉታዊ ነገር ይኖረዋል ብለን አናምንም ማለት ነው።
የመጨረሻ ጥያቄ አደርጋለሁ አቶ ፍቃዱ፣ ለምሳሌ የእናንተን ክልልም ሌሎችን ሊመለከት ይችላል። በአስቸኳይ ጊዜ አዋጁ ምክንያት አሁን ያለው የኢትዮጵያ የአስተዳደር መዋቅር ለሚቀጥሉት ስድስት ወራት ሴንትራላይዝድ ወይም ማዕከላዊነትን እየጠበቀ ይመስላል የሚሉ አስተያየቶች እየተሰጡ ነው እና ከዛ አንጻር በኦሮሚያ ክልል ክልሉ አሁን ቅድም ያሏቸውን አላማዎችም ለማሳካት ሊሆን ይችላል በሚያደርገው እንቅስቃሴ ላይ አሉታዊ ተጽዕኖ ያሳድራሉ። ይሄን እንዴት ነው የሚያስታርቁት? በአስቸኳይ ጊዜ አዋጁ ምክንያት አዲስ ያለውን አሰራር አሁን እናንተ ልታደርጉ ከምታስቡት ወይ ልታሳኩ ከምታልሙት አላማ አንጻር ማለት ነው።
ይሄ ምንም አይነት ግንኙነት የለውም። የአስቸኳይ ጊዜ አዋጁ ጸጥታን ብቻ የሚመለከት ነው። የጸጥታ ኃይሉ ስድስት ወራት ጊዜ ውስጥ የተለዩ ቦታዎችን የህዝቡን የሰላምና የዜጎች ደህንነትን አደጋ ላይ ይጥላል የሚል ህዝቡ ጥያቄ ነበረው፣ ሀሳብ ነበረው። ይህንን በፍጥነት ወደ ቦታው መመለስና ማስተካከል አስፈላጊ ስለሚሆን በህገ መንግስታችን ላይ በተቀመጠው መሰረት ነው የአስቸኳይ ጊዜ አዋጅ የታወጀውና የጸጥታ ጉዳዮችን በጋራ ነው የሚሰራው ማለት ነው። በጋራ ነው ውሳኔ የሚሰጥባቸው ማለት ነው። የመንግስት አስፈጻሚ አካሉም ራሱን ችሎ ራሱን በራሱ የማስተዳደር ስራውን ይቀጥላል። አሁንም እየሆነ ያለው ይሄ ነው። የፍትህ ስርዓቱም የዳኝነት ስርዓቱም ራሱን ችሎ የሚቀጥል ይሆናል። የህግ አውጪ አካል ወይም ደግሞ ጫፌ ራሱን ችሎ ነው የሚሄደው ማለት ነው። ስለዚህም ነው አስቸኳይ ስብሰባ ጠርቶ አስቸኳይ ጊዜ አዋጁ ላይም ተዋጅተው በሌላ መልኩ ደግሞ አዲስ የካቢኔ ሹምሽረት አድርገው በአዲስ መልክ መንግስትን ያዋቅረው ማለት ነው። ጫፌው መደበኛ ስራውን እየቀጠለ መኖሩን የሚያሳይ ነው ማለት ነው። እዚህ ላይ ምንም አይነት ተጽዕኖ አይኖረውም። የጸጥታ ጉዳይም ብቻ ነው በአዋጁ የተቋቋመው ኮማንድ ፖስት የሚከታተለው ማለት ነው። ይሄ ማለት ደግሞ ክልልም የሚሳተፍበት ነው። ፌዴራል መንግስት የሚባለው ክልሎችን የማይወክል ሳይሆን ከክልሎች የተረፈ ስልጣን የተሰጠው ፌዴራላዊ ስርዓት ነው ያለው ማለት ነው። ስለዚህ አለታዊ ነገር የለው።
ካለፈው ክረምት ጀምሮ በክልሉ ያሉ ችግሮችን መነሻ መገለጫቸውንና መፍትሄዎቹን የተመለከቱ ውይይቶች በኢሃድግና በኦህዴድ ደረጃ ሲካሄዱ መቆየታቸውን አቶ ፈቃዱ አስተውሰዋል። ግልጽ አቅጣጫ መቀመጡንም አመልክተዋል። የተደረገው ሹምሽርና የሐላፊነት ሽግሽግም የዚሁ ሂደት ቀጣይ መሆኑን አስረድተዋል። በኦሮሚያ ክልል የተጀመረው ሹምሽርና የሐላፊነት ሽግሽግ በፌደራል መንግስቱም እንደሚቀጥል ይተበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta, mama!
በአዲስ አበባና በኦሮሚያ ያለውን እንግዲህ አስቀድመን ባቀረብንላችሁ ዘገባ ሰምታችኋል። አሁን ወደ ዋሽንግተን ዲሲ እንመለስ። በሰሜን አሜሪካ የሚኖሩ ኢትዮጵያውያን ግጭት እንዴት እንፈተዋለን? እንዴት እንቆጣጠረዋለን? ኢትዮጵያ ያለችበት ሁኔታስ ምን ይመስላል? በሚል ርዕስ ስር ሶስት ተወያዮች ሀሳብ ያቀረቡበት ዝግጅት ነበር ቅዳሜና እሁድ። ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመሆን በጋራ ያዘጋጁት ጉባኤ ነው። ጽዮን ተገኝታ ነበረ። ውይይቱን ዝርዝሩን ይዛለች።
ከኢትዮጵያ ውጭ የሚኖሩ ምሁራን፣ የሰብአዊ መብት ተሟጋቾች፣ የእምነት ተቋማት ተጠሪዎች እንዲሁም ኢትዮጵያ አሜሪካውያን ከግጭት በኋላ ለመጪዋ ኢትዮጵያ የሽግግር ህገ መንግስት በሚል ዋና ርዕስ በስድስት ኢትዮጵያን በሚመለከቱ ርዕሰ ጉዳዮች መክረዋል። በተጠቀሰው ውይይት ላይ ጽሑፋቸውን እንዲያቀርቡ የተጋበዙት አቶ ሽመልስ ኪታን የደቡብ ኢትዮጵያን ጉዳይ እንዲያነሱ የኢንፎርሜሽን ቴክኖሎጂ ባለሙያው አቶ ግዛው ለገሰና የሰብአዊ መብት አራማጅ አቶ መላኩ ገለታ ሲሆኑ ያወያዩቸው ደግሞ ፕሮፌሰር ጌታቸው በጋሻው ነበሩ። አቶ ሽመልስ ኪታቾ የደቡብ ክልል 22 በመቶ የሚሆነውን ማህበረሰብ በኢትዮጵያ እንደሚወክል ገልጸው በተፈጥሮ ሀብት እጅግ የበለጸቀ ክልል እንደሆነና በባህልም በኢኮኖሚም በማህበራዊ ትስስርም የደቡብ ክልል ማህበረሰብ በኢትዮጵያ ውስጥ ያለውን ጉልህ አስተዋጽኦ ከገለጹ በኋላ አሁን በደቡብ ክልል ውስጥ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ጎልተው እንደታዩ እንደሆነ ተናግረዋል።
በስራ አጋጣሚ ሆኑም ኢትዮጵያን ኦልሞስት ሁሉንም ክልል ሁሉም ወረዳ በሚባል ደረጃ የማየት አጋጣሚ ኖሮኛል እና በአመት በሆነ ስራ ምክንያት በአመት ዞሬ ተመልሼ እዛ ወረዳ ሲሄድ የዛሬ አመት የማየው የገበሬ ፊትና የዛሬ ሁለት አመት ያየሁት የገበሬ ፊት እየከሰመ እየተቆጨ እየተናደደ ችግሩን ማን እንደፈጠረ አያውቅም። ፎርታት ማለት ፈጣሪንም ለምኖ እንኳን ከፈጣሪ ድሮ እንግዲህ ከፈጣሪ ጋር ነበር ጉዳዩ። እግዚአብሔር ይሰጣል፣ እግዚአብሔር ይነሳል፣ ዝናቡን ያመጣል፣ እግዚአብሔር ምርትን አምርተን በሰላም እንድናገኝ እንድንመጋገብ ያደርጋል የሚል እምነት ሁሉ ነበር። አሁን ባለው ፍኖመናል ከእግዚአብሔር ሁሉ ያለያዩበት ሁኔታ ነው ያለውና ምክንያቱም ልማቱን እነሱ ናቸው የሚሰጡት፣ ልማቱ እነሱ ጋር ነው ያለው፣ ልማቱ ቴሌቪዥን ላይ ነው ያለው፣ ልማቱ ሬዲዮ ላይ ነው ያለው፣ ልማቱ ዶክመንት ላይ ነው ያለው። በየአምስት ወሩ እያቆራረጣችሁ ግን ገበሬው ጋር ደርሳችሁ ስትመጡ የገበሬው ፊት ይናገራል። እዚህም ውስጥ ያላችሁ ኢትዮጵያ በየጊዜው ሄዳችሁ የምትመጡ ሰዎች ምንም ማሳያ አያስፈልግም። ቤተሰቦቻችሁን እንዳታዩ፣ ምክንያቱም ከእናንተ ጋር ባለው ትሪክል ዳውን ከእናንተ በሚደርስ ገንዘብ የሚደርሳቸው ነገር ስላለ እስቲ ጎረቤት ዘመዶቻቸውን እዩ። በየአምስት ወሩ በጣም ፈጣን ነው ለውጥ። በየስድስት ወሩ ፊቶቻቸውን እዩ፣ ግንባሮቻቸውን። በየጊዜው እየተሸበሸበ ነገር እያስጠላው ሰው ተስፋ እየቆረጠ ነው እየመጣ ያለው።
ፖለቲካውን በተመለከተና የደቡብ ክልል ህዝቦች በመንግስት ውስጥ ያላቸውን ስልጣን በተመለከተም አቶ ሽመልስ ይህን ብለዋል።
ደቡብ ኢትዮጵያ ህዝቦችን ሲታዩ አሁን ስልጣን ላይ ያሉ ሰዎች ጣራላቸዋል። ሰው ጠቅላይ ሚኒስትሩ አሉ። የደቡብ የወላይታ ብሔረሰብ ተወላጅ ናቸው። አሁን በቅርቡ ወረዱ እንጂ የትምህርት ሚኒስቴሩ ሲዳማ ሰው ናቸው፣ የደቡብ ሰው ናቸው። የመከላከያ ሚኒስትሩ ደቡብ ነው። የማስታወቂያ የኮሚኒኬሽን ጉዳይ የነበረው አሁን ጌታቸው ሳይመጡ በፊት የነበሩት ደቡብ ናቸው። የንግድና ኢንዱስትሪ ሚኒስትሩ ከጉራጌ ደቡብ ናቸው። ምክትልም ብዙ ደቡብ አለ። እና አንዳንዴ ያሳስበኛል፣ ለምንድን ነው የደቡብ የበላይነት ማትሉ ነው? ኦኬ እንደዚህ ናርግ። እናንተ ኦኬ እናንተ የተማራችሁ ናችሁ፣ ብዙ አንብባችኋል፣ ብዙ አናሊሲስ ትሰጣላችሁ፣ ብዙ ነገር ታረጋላችሁ። አንድ ገበሬ ሄዳችሁ ቢጠይቁ ኦር አንድ ብዙ ያልተማረ ሰው አንድ ህፃን ልጅ ቢጠይቁ ደቡብ እኮ አገሪቱን ተቆጣጠረ የደቡብ የበላይነት እኮ አለ ብትሉት አያምናችሁ። ወይዛ ይሄ ለኛ ለደቡቦች ለደቡብ ኢትዮጵያ ህዝቦች ይሄ ያመናል። ይሄ ከባድ በሽታ ነው ለኛ። ንቀት እኔን የመከላከያ ሚኒስትር አርገ እኔም አላዘውን ወታደር ስትሰጠኝ አገር ነው እያወራን ያለን አይደል? ስርዓት ነው እያወራን ያለን አይደል? ሲስተም ነው እያወራን ያለን አይደል? እኔ ፋንክሽን እንዳረግ የማላረገውን ሲስተም ለኔ መስጠት ማለት ከንቀት ያለፈ ሌላ ምንም ትርጉም የለውም።
አቶ ሽመልስ የደቡብ ክልል ህዝቦች በመድረክ ላይ በሚያሳዩት የዳንስ ውክልና በተጨማሪ በፖለቲካውም በኢኮኖሚውም ውክልና ሊኖራቸው ይገባል፣ በእነዚሁም ውስጥ ዳንስ ሊያሳዩ ይገባል ብለዋል። አቶ ሽመልስ በውጭ ሀገር የሚደረጉ ፖለቲካዊ እንቅስቃሴዎች ላይ ጎልቶ የሚሰማው የሁለት ብሔሮች ጉዳይ ውክልና መሆኑን አንስተውም ተችተዋል።
ዛሬ የምታዩት ይሄ ሁሉ እንቅስቃሴ የፖለቲከኞች እዚህ በተለይ ውጭ ሀገር ያለው እንቅስቃሴ አገሪቱ ውስጥ ያለው ኦሮሞና አማራ ብቻ ነው የሚመስለው። እነሱ ሲስማሙ ያች ሀገር ምትቆ፣ እነሱ ሳይስማሙ ያች ሀገር ምትፈርስ። ይሄ ኢህአዴግ እኛን ትሪት ካረገው ቢኮዝ አገር ስለሆነ ነው የምነግራችሁ። አገር እየተነጋገርን ስለሆነ ነው የምነግራችሁ። ከምንም ከሌላ ነገር አለ ለኛ ከኃይለ ሥላሴውም ከአጼዎቹም ከደርግም ከኢህአዴግም ያልተናነሰ ሰርክል እየሰራብን ነው፣ አዙሪት ውስጥ እየገባን ነው። እሱም ብሬክ እናደርጋለን። ከዛ ውጪ ያው የወደፊቱ ኮንስቲቱሽኑ
ግጭትን ለመቀነስ መግባባት ለመፍጠርና ዘላቂ መፍትሄ ለማምጣት ሁሉም በጋራ መነጋገር እንዳለበትም ጠቅሰዋል። እንደ አቶ ሽመልስ ሁሉ በርካታ ተሳታፊዎች ሀሳባቸውን ያቀረቡ ሲሆን ሁሉንም በእሁድ ምሽት በሚኖረን የምሽት ፕሮግራም ላይ ይዤ እመለሳለሁ።
Erogatus audetas itzale Eroga taskuri, erogu isaude tasitane.
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
እየተወዛወዝኩ ነው ታቀያለሽ። አትቪው አማሪክ ላይ እናንተም ዘና ያላችሁ እንደሆነ በፌስቡክ ተከታተሉን፣ አስተያየቶቻችሁን ስጡን። አብራናችሁ ያመሸኑ
እኔ መስታወት አራጋው፣
ኤኖክ ሰማግዘር ነን። በዝግጅታችንን ደግሞ ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ሙዚቃውን ደግሞ ሞክ ሞክ ያረጋ ያለው ዲጄ ፋትሱ ነው። እናመሰግናለን።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት በእንቆ ጉዞ እንገናኝ።